ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጥር 15 ቀን 2011 ዓ.ም ተመረተ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የምሽቱ ዝግጅታችንን በዜና እንጀምራለን። በማስከተልም ስህተትን ማመን ለመጪው ድል ዋስትና ነው በሚል ርዕስ የቀረበ ሐተታ፣ በመጨረሻም የኢትዮጵያ ህዝብ ድል ዋዜማና የጠቆር ህዝብ ትንሳይ በሚልስ በቀረበ ሰፋ ያለ ጽሑፍ ክፍል አንድ ፕሮግራማችንን እናጠናቀቃለን።
ረቡዕ ጥር 15 ቀናለፉት 27 ዓመታት የወያኔው ቡድን አስተሮችና አገልጋዮች የነበሩት በረከት ስምኦንና ታደሰ ካሳ ወይም ታደሰ ጥንቅሹ በቁጥጥር ስር መደረጋቸው ታውቋል። ሁለቱም ታስረው የተወሰዱት አዲስ አበባ ከሚገኙት መኖሪያ ቤቶቻቸው በአማራ አካባቢ የፖሊስ ኮሚሽንና በፌደራል ፖሊስ ትብብር ሲሆን የታሰሩበት ምክንያት ጥረት የሚባለውን ድርጅት 6 ሚሊዮን ብር ኪሳራ እንዲደርስበት አድርጓል የሚል ነው። የአማራ ስነ ምግባርና ጸረ ሙስና ኮሚሽን በሰጠው ተጨማሪ መግለጫ የታሰሩት ግለሰቦች ጉዳይ በክልሉ ፍርድ ቤት እንደሚታይና በአሁን ወቅት ወደ ባህር ዳር ተወስደው በአንድ እስር ቤት ውስጥ እንደሚገኙ ገልጾ ሌሎችን ተጠርጣሪዎች እንዲያዙ የተወሰነ መሆኑን አስታውቋል። በረከትና ታደሰ ጥንቅሹ በአሁን ወቅት በሙስና ተጠርጥረው በቁጥጥር ስር ይዋሉ እንጂ ላለፉት 27 ዓመታት ላስገደሏቸውና የሰብአዊ መብት ጥሰት ለፈጸሙባቸው በርካታ ወገኖች ለፍርድ መቅረብ አለባቸው የሚሉ በርካቶች ናቸው። አብዲ ኢሌን በመተካት በቅርቡ የተሾመውን የሶማሌ ክልል ፕሬዝዳንት ከስልጣን ለማንሳት የአካባቢው ገዢ ፓርቲና የኦዴፓ ባለስልጣኖች እንቅስቃሴ እያደረጉ መሆኑን ጉዳዩን ከሚከታተሉ ወገኖች ለማወቅ ተችሏል። በአህመድ ሸዴ የሚመራው ኢሶ ኦዴፓ የተባለው የሶማሌ ክልል ፓርቲ ባለስልጣኖች የክልሉ ፕሬዝዳንት ሙስጠፋ ዑመር ደካማና በአካባቢው መረጋጋት ለማስገኘት ምንም እየሰራ አይደለም በሚሉ ምክንያቶችን ግለሰቡን ከስልጣን ለማንሳት እየተንቀሳቀሱ ሲሆን በአንጻሩ ሙስጠፋና ደጋፊዎቹ የአብይ አገዛዝ ከፍተኛ ባለስልጣናት የሆኑት እነ አህመድ ሸዴና የኦዴፓ ባለስልጣኖች በክልሉ ፕሬዝዳንት እየተካሄደ ያለውን ለውጥ ለመገልበጥና የቀድሞን አገዛዝ ለማስፈን እየተንቀሳቀሱ ናቸው በሚል ክስ እያቀረቡ ናቸው። የኦጋዴን ነጻ አውጪ ግንባር ይህን ጉዳይ አስመልክቶ በዛሬው ዕለት መግለጫ ያወጣ መሆኑ ታውቋል። ግንባሩ በመግለጫው የአብይ አገዛዝም ሆነ የአካባቢው ገዢ ፓርቲ በጉዳዩ ጣልቃ እንዳይገቡና የህዝቡን መረጋጋትና ደህንነት ከሚያፈርስ ማንኛውም አይነት እርምጃ ራሳቸውን እንዲያቅቡ ጠይቆ ህዝቡ ሙሉ በሙሉ ዲሞክራሲያዊ መብቱ መጠበቅ አለበት ብሏል። ማንኛውም የፖለቲካ ልዩነት ግልጽ በሆነ መንገድ ሁሉም ወገኖች አውቀውት መፈታት አለበት በማለት የግንባሩ መግለጫ ግልጽ አድርጓል። ኦዴፓንና ኦነግን ለማስታረቅ የኦሮሞ አባገዳዎች ህብረት ያዘጋጀው የሰላም መድረክ በአዲስ አበባ መካሄዱ የተዘገበ ሲሆን በትናንትናው ዕለት በተካሄደው ውይይት ላይ ኦነግ የታጠቁ ወታደሮችን ጉዳይ ለኦሮሞ ህዝብና አባገዳዎች ትቻለው ማለቱ ተነግሯል። የአባገዳዎቹ ሊቀመንበር በኦነግና በኦዴፓ መካከል እርቅ ካልተደረገ እረፍት እንደማያገኙ በመግለጽ በሁለቱ መካከል እርቅ እንዲደረግ ከፍተኛ ግፊት አድርገዋል። የኦዴፓ ተወካይ ባደረገው ንግግር ኦነግ ወደ ኢትዮጵያ የመጣው ትጥቁን ፈቶ ሰላማዊ እንቅስቃሴ ለማድረግ ተስማምቶ ሆኖ ሳለ ወደ ሀገር ውስጥ ገብቶ የትጥቅ ጥቃት በመፈጸም በዜጎች ህይወት ላይ ጉዳት ከማድረሱም በላይ ባንኮችን በመዝረፍና ንብረት በማቃጠል ስራ ላይ ተሰማርቷል ብሏል። ኦነግ በሰላማዊ መንገድ እስከተንቀሳቀሰ ድረስ ምንም አይነት ችግር ሊኖር እንደማይችል ተወካዩ ገልጾ የኢትዮጵያ ሰራዊት የሰላም ማስከበር ስራውን ትቶ ወደ ካምፕ ይመለስ የሚለው የኦነግ አቋም በምንም አይነት ተቀባይነት የለውም ብሏል። ዳውድ ኢሳ ቀደም ብሎ የተደረጉት ስምምነቶች በተግባር አለመዋላቸውን ጠቅሶ በሰላም ለመንቀሳቀስ ተቋማዊ ደህንነቱን ግን አሁንም አባገዳዎቹ እንዲያረጋግጥለት ጠይቋል። በምዕራብ ወለጋ የሚንቀሳቀሰው የታጠቀ ኃይል በዳውድ ኢሳ ኦነግ ቁጥጥር ስር አለመሆኑ በርካታ ጊዜ የተነገረ ሲሆን ስምምነቱ በዚህ በታጠቀ ቡድን ላይ ምን ያህል ተጽዕኖ ሊኖረው እንደሚችል መገመት አልተቻለም። ባለፉት ሁለት ቀናት በድሬዳዋ ከተማ ግጭቶች መከሰታቸው ተነገረ። ማክሰኞ የድሬዳዋና የፌደራል ፖሊስ እንዲሁም የመከላከያ አባላት ግጭቱን ለማብረድ ከፍተኛ ጥረት ሲያደርጉ መዋላቸውን ለማወቅ ተችሏል። የግጭቱ መንስኤ ምን እንደሆነና ለደረሰው ጉዳት መረጃ ማግኘት አልተቻለም። ጋሞ ጎፋ በመንባር ሲታወቅ የነበረው ዞን ማክሰኞ ጥር 14 ቀን በአርባ ምንጭ ከተማ በተደረገ ስነ ስርዓት በይፋ የተከፈለ መሆኑ ተነግሯል። የጎፋ ዞንና የጋሞ ዞኖች መዋቅሮችን ምን እንደሚመስሉ በስነ ስርዓቱ ላይ ተገልጿል። በደቡብ ክልል የተከሰቱት ግጭቶችና አለመግባባቶች የቱሪስትን እንቅስቃሴ ክፉኛ መጉዳቱን ጉዳዩን በቅርብ የሚያውቁ ወገኖች ለዜና ምንጮች ከሰጡት መረጃ ለማወቅ ተችሏል። በክልሉ የቱሪዝም የባህልና የስፖርት ቢሮ ከተገኘው መረጃ ለማወቅ እንደተቻለው ባለፉት 6 ወራት 5 ሚሊዮን የሚሆኑ የውጭና የሀገር ውስጥ ጎብኚዎችን ለማስተናገድ ታቅዶ የነበረ ቢሆንም ወደ ክልሉ የገቡት ጎብኚዎች ቁጥር ከ1 ሚሊዮን እንደማያልፍ ተነግሯል። ይህም በአካባቢው በሆቴልና በአስጎብኚው ዘርፍ እንዲሁም በሌሎች ንግዶች የተሰማሩት ዜጎችን ገቢ ክፉኛ የጎዳ መሆኑ ታውቋል። ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
Thank you. ስህተትን ማመን ለመጪው ድል ዋስትና ነው። በተደጋጋሚ ያለፈው ያውም የደሞዋጋ የተከፈለበትን ተሞክሮ በጥሞና መገምገም ይገባናል ስንል አላማችን ያለፈውን ጸጋ ብቻ ሳይሆን በተለይም ድክመቶችና ስህተቶችን በማወቅ ለሚካሄደው ትግል እርምትን አድርገን ድልን ለማረጋገጥ እንችል ዘንድ ነው። ዘወትር ከድጡ ወደ ማጡ እንዳይሆን እጣ ክፍላችን ማለት ነው። ከ1953ቱ የመፈንቅለ መንግስት ሙከራ ባለመማራቸው በመንግስቱ ላይ መፈንቅል የሞከሩት በህይወታቸው ዋጋ ከፈሉ። አምባገነኑም አገርን ለገንጣዮች አመቻችቶ ሊሰጥ ይቻለ። ኢህአፓንና ያን ጀግና ትውልድን የሚተቹትም ሀቅና ምርምርን ወደ ጎን የተዉ ከመሆናቸው ሌላ ስህተት ከሚሏቸው መማራቀታቸው ውድቀትን በራሳቸው ላይ ጋብዘው ለወያኔ ሰለባ ሆነዋል። የ1997ቱን ሁኔታ እና የቀጠለውንም ያጤኗል። ስህተቶች ተደጋግመዋል፣ ድክመቶችም ቀጥለዋል። ወያኔን ማስወገድ የሚቻልባቸው እድሎችም አምልጠዋል። የኢህአፓ አመራር በጥር የካቲት 1971 ዓ.ም አራተኛ ጠቅላላ ጉባኤውን በማድረግ ሰፊ ግምገማ አካሂዷል። ግምገማው በጽሑፍ መስመር መስፈር የሌለባቸውን ጉዳዮች በጽሑፍ ማስመሩና ሲገመግምም ሌላ ስህተትን ከመፈጸም ባለመራቁ ጉዳት ቢደርስም ያደረገው ግምገማ ግን ከሞላ ጎደል ጠቃሚ ነበር። አያሌ ስህተቶችን የፈጸመው በአመራር የነበር አንድ ግለሰብ በተከተለው የተሳሳተ መንገድ ቢሆንም አመራሩ ይህንኑ ጠቅሶ ከኃላፊነት ለመራቅ ሳይሞክር ራሱን ጥፋተኛ አድርጎ ወቅሷል። እንደተፈራው ሰነዱ ወደ ጠላቶች እጅ ገብቶ ዛሬ ወያሌ ድርጅቱን ለመወንጀል እየተጠቀመበት ነው። በግምገማው ሰነድ መግቢያ ላይ ድርጅቱ ያሰፈረውን ሰፋ አድርገን እንጥቀስ። ኢህአፓ የኢትዮጵያ ጭቆን ህዝቦች ብሶትና ዋይታ አምጦ የወለደው የበኩር ልጅ እንደመሆኑ መጠን ከፋሽስታዊ አመጣ ጋር ግብግብ እንዲገጥም ጽዋ ፈንታ ደርሶታል። ገና በዕድሜ ሳይበለጽግ፣ በልምድ ሳይዳብር፣ በጨቃነቱ የተጣለበትን ይህንኑ ታሪካዊ ኃላፊነት ለመወጣት የተፈጠረበት ከ1964 ዓ.ም በተለይም ከ1966 ዓ.ም ጀምሮ አዳዲስና ተለዋዋጭ ክስተቶች ሳያደናግሩት፣ ውስብስብ ሁኔታዎች ሳይቀይሩት፣ የትግሉን አውድማ ያጥለቀለቀው ህዝባዊና አብዮታዊ ኃይል በሰፈነው ፋሽስታዊ ጽልመት ሳይደናበር ትክክለኛውን የትግል ፈለግ ይዞ እንዲጓዝ የአጥቢያ ኮከብ ሆኖ ጸዳሉን ፈንጥቋል። ኢህአፓ በዚች የሰባት ዓመት ዕድሜ ውስጥ የቅጽበት እፎይታ ሳያገኝ ብዙ ተሞክሮችን አካብቶ የልጅ አዋቂ ሆኗል። አያሌ ቆራት ታጋዮችን አፍርቋል። የበለጸገ ድርጅታዊ የሥራ ልምድ አግኝቷል። በሀገር ውስጥም በውጭ ሀገርም ታዋቂነትን አትርፏል። አብዮታዊ ንድፈ ሐሳብን ከግብር ጋር ለማዋሃድ ያደረገው ቅልጥፍናና ችሎታ፣ ድርጅታዊ ጥንካሬውና ትግሉን ሲጀምር የተከተለው የፖለቲካ መስመር ጥራት በሰፊው ህዝብ እንዲታቀፍ አድርጎታል። ከአንድ አፍታም ከጎኑ ሳይለይ ግንባሩን ሰዓት በከፈለው አቻ የማይገኝለት መስዋዕትነት የጭቆኑን ህዝብ ጋሻ መከታነቱን አስመስክሯል። ከሁሉም በላይ ለቆሙለት ትክክለኛ ዓላማ፣ ለጭቆኑ ህዝብ ፍቅር፣ ወደር በሌለው ለአባደራዊ ሞራልና ጀግንነት በትግል ሜዳ የሚወድቁ ቆራት ታጋዮችን በማፍራት ለረጅሙ ትግል አስተማማኝ መሰረት የሚሆነው አብዮታዊ ትውልድ ታንጾ የሚወጣበትን ባህልና ገድላዊ የህይወቱን ፈለግ ሊከተልም ችሏል። ይህም ሆኖ ኢህአፓ ግን ለጋ ፓርቲ እንደመሆኑ መጠን ተማሪም አስተማሪም ሆኖ እየታገለና እያታገለ ትግሉን በሚመራበት ጊዜ ብዙ ድክመቶችን አሳይቷል። አያሌ ስህተቶችን ፈጽሟል። ኢህአፓ ምን አይነት አበይት ስህተቶችን ሰራ? ምን ጉልህ ድክመቶችን አሳየ ስንል የፓርቲው ትክክለኛ መስመር ተዛብቶ እንዲቀርብና ይኸው መዛባትን ተጸባርቋል። የአንዳንድ መሪዎች በትክክል በስራ ላይ አለመዋልን እንመለከታለን። የመዋቅር ክህቡ አሰራር ጋር አለመጣጣምን እንገነዘባለን። መደባዊ ይዘት ሚዛኑን ያልጠበቀ ምልመላ እንደተካሄደ እንረዳለን። نعم يبارتيو أمرار يبارتيو يتراشن ونننا سراويتونم بالدان جزار سجم جمو سيادم يبالبو تامتات بريتاوش بالمس قداتشو يزغي يجم جمع ينكتر تنجوش انجي متا يتاكدنو يتفتصمت سيطاتوش الناسفاتوش من من اندهونو يمسمر يمواكر يعترى يمرهن وزتا نتر موضا سيطاتوش الناسفاتوش بمعرم دغمنيا انداي سبو لمعرم كسيطاتو تمرت لمجريت بمجمجر بمتنسن بمشبك فارتوز وستاوي تهدسو لمعرم عانتي لبادر فارتي بيجيزيو راسون تالجمجمة يبوليتيكا مسمرون رئتونت يقومون تتكرينيانت يأسرارون ديموكراسيان يموعقرون عمدشن يمرهوشون تفصالين يمدر يزاتون ميزاناوين كالمرمرة كذيم تنسو بسيطاتو تشلنا بكمتو الشلاي بكتسو بقراتنا زمدمت بكتشلنا تردوكارنا سيطاتو تشويات بكالاقوت بكمتو تشويات بكتسو أسلا تسلا بادراوين نابيو تاريش أبايو تشونيات آلت يابيو تمارينة تنييركك يامن كندو إيجال كلاش بانتيوش بذك ولا قول بذك ودانا مازك بذك إيجمرال يامسير يبارتيو بستاوي ديموكراسيا ويوتي تفعلنا يريو تعلم تغلو يغفال ودان يميغنو بس بزوان يمشمال كوبات أفلاك إنات يميطاك كوبات فاتتك علين بارتيو بچكونش مدباوي تكملاي يميدار دربت وليفا يفترال حقا حقنيا يرابات درو فارتين دمون مثل جبناون عششيقم فستفوش يتبكرنا يقوم يتعادو يتقل قدانا رجم النادور واران دمون مثل قسقاتيو إيسان رزن لقزو مئرافي جابج يتقل دبتنا كبت كل قلت ولس بزنف يالبتن يقدفون يأكلون يأتفون يالماون بسمونا من لسو بممتك أكبرون بمماتر الكاتي عنده مربعين قايدة كذيوم زن ستطوش كنارك مطوش كنقصو أو تطو من نشاك شون هيدتاك شون يتبتسمو باك شون هوني تاوش كنا هذا الرسطن قداسوش شاتينو كنذيك ستطوش انا دك مطوش يميك السماون تمر فاقويد لوش فاكماك شو إذا برو لمدوش كباك كمايتو تبعونا الرادفو تليفون كالتو بقل لهي سبتو عديس هيوات نس سولم لك الطريبة تقدر نعرف ببكار فتصم بلو إلا سا يتقصو مترشا إنني أدعو حقا ستي قمقما أدرقو راسو الموقع سبان لبت وقصوا كذين قرب من نسات يلبت جرمو يه أرستن يا عمر أرقوائي بركات تسلتا توتشن لما رمنا لأستكار ستي نسا فانس أرو لمساري يه إفراق مبارتشن بدل كبيعوزم يمدن سلمبت بميرو درجة لي ያለረገው ማስተካከል አልነበረ ይልመት ማውቁ ለአንድነት ይበጃል ከሚለው ግንዛቤና ድንደባ በመነሳት ማለት ነው ሁለተኛው ጉባኤ ቋራ በ1976 ዓ.ም ተመረጀ በመሪው ደረጃ ተጋቢውን እርምት አድርጎ ግንባር ቀደም ድርጅት የሚለውን ሰርዞ ጸረ ኢምፔሪያሊስት አቋም ያላቸው ድርጅቶች ብቻ የሚለውን ሰርዞ መድበለ ፓርቲ ይስተንብሎ አቋሙን ቀይሯል እስከመገንጠል የሚለውን አቋምም ሰርቶ ለኤርትራ የፌዴሬሽንን መስያርቦ ባለበት ወያኔ ግን ተኝቶ የነቃ ይመስል በድንገት የአልባንያ አፋኝ ስርዓትና የስታሊን አዳናቂ ሆኖ ብቅ ከማለት በተጨማሪ ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ የሚያጓራበት ጊዜ ነበር። ወደ ተረሳንበት ርዕስ ስንመለስ ዋናው ርዕስ ድርጅቶች ድክመታቸውንና ስህተታቸውን አጢነው መፍትሄ መፈለጋቸው ዋና መሆኑን ይጠቁማል። ወያኔ በስልጣን ከበቃ በኋላ ራሱ ተቃዋሚ ድርጅቶች ብዙ ስህተቶችን ፈጽመዋል። ወያኔ ያለ ኢትዮጵያዊ ሆኗል ብለውም ስህተትን የፈጸሙ ጥቂቶች አልነበሩ። ሊያብሩትና ሊተባበሩት የተሰለፉትም ሆነ ተባባሪው የሆኑትንም የምንረሳቸው አይደሉም። ጠባቦች ደግሞ በወያኔ ተባባሪነት የፈረደበትን አማራ ሊያጠፉ ተሰልፈው የአፎሳ ወንጀላቸውን በበጀኑና አርባጉቦ ባሰቦትና ምስራቅ ወለጋ ደግመዋል። አጥፋን ተፋፋት ምሲሉ ግን እስከዛሬ አላዳመጥንም። ይባስ ብሎ ጸረ አማራው ዘመቻና የዘር ማጥፋቱ ጥቃት ተጠናክሯል። ወያኔ የሀፓን ወጥቶ ለስልጣን ሲበቃም በማውገዝ ፈንታ ልጆች ያሉት ነበሩ። ተፋፋን ነበር ሲሉ ግን እስከዛሬ አልሰማናቸው። ከነመለስና ባምራት ጋር ይተቃቀፉ የነበሩትን የወያኔ ሽመኛ የነበሩትንም ተፋስተን ነበር ሲሉ ገና አልሰማንም። ይባስ ብለው ከወያኔዎችን አውጋሽ ሆነዋል። የሽንዶሮ ሁነው ከይስ በላይንን በሚል እሻፈሉን ለሚሉት ይህን የኢህአፓ የአራተኛ አመራር ጠቅላላ ጉባኤ የመደምደሚያ መግለጫ እንዲያዳምጡ እንጋብዛቸዋለን። የኢህአፓ ማዕከላዊ ኮሚቴ ፖለቲካው ጭምር ያሳያቸው ድክመቶችና የፈጸማቸው ስህተቶች መላውን ኢህአፓ በጣም እንደጎዱት የተደረጉት ግምገማዎች ግልጽ አድርገዋል። ከእነዚሁም ዘንድ የኢህአፓ ማዕከላዊ ኮሚቴ ላሳያቸው ድክመቶችና ለፈጸማቸው ስህተቶች ከፍተኛ ብልይትን አድርጓል። የፈጸማቸውን ስህተቶችና የነበሩትን ድክመቶች ለአባላት ሲያቀርብ የእድገቱ መድህን ዋስትና፣ የጥንካሬው መሰረት፣ የአሸናፊነቱ ምልክት ራሱን ትሑት አድርጎ የሚማር የሚታረም ብቻ መሆኑን በማመንና ይህ በቆራት ታጋዮች ጀም ተላጥፎ በትጋቸው ተነስኖ በአቅማቸው ተገንብቶ የቆመ የአብዮታውያን ድርጅት ለአባደራዊ ባህሪውን ጠብቆ በዚህ ዘዴ የጎበጠውን ማስተካከል፣ የተቀረፈውን መለሰን፣ መጥፎ ልምዶችን መወገድ እንዳለባቸው በማመን ነው። አንድም ደግሞ አባላት በድርጅታቸው አብዮታዊነት ላይ ያላቸውን እምነት ለማጠናከርና በዚህ አጋጣሚ ተጠቅመው ያልታዩ የተዘለሉ ስህተቶችን እንዲጠቁሙ በማድረግ ግምገማ የዳበረና የፓርቲውን ሁለንተና የዳሰሰ እንዲሆን ስለሚያስችል ነው። የጥቅሱ መጨረሻ ተመሳሳይ ግምገማ ያደረገ ሌላ ድርጅት አለን? ኢህአፓ ባደረገው ግምገማ የዛሬ 35 ዓመት ማለት ነው ገንጣዮችን ሁሉ በጠላትነት ፈርጆ የተገኘ ነበር። ዛሬ ከወያኔ ጋር ሲተቃቀፉ የነበሩ መለስ ብለው ከወያኔ አበረ ብለው ድርጅቱን ሊወቅሱ ሲነሱ ምንኛ ዋሾ መሆናቸውን መገንዘብ እንችላለን። ዛሬ ተቃዋሚ ነን ከሚሉት ውስጥ ስንቶቹ የወያኔ ወዳጆች ተሿሚዎች እንደነበሩና እስከ ዛሬ ሳጠፋን እንዳላሉ መቼ ረሳን? እነዚህን ግን ዛሬ ታጋይ አገር ወዳድ ብለን አቅፈን እንደምንጎተት የምናውቀው ነው። ይህም ወደ ዛሬው ተጨባጭ ሁኔታ ያመጣናል፣ ቀጣይ ድክመታችንንም ይጠቁመናል። የፈጸምናቸው ስህተቶች በርካታዎች ናቸው። ማረም ሲገባን ግን ድርቅ ብለን ትክክል ነን ብለን በመቀጠላችን ትግሉን ወድቀናል። ወያኔ በኢህአፓና በህዝብ ሬሳ ላይ ተረማምዶ ለስልጣን በአሜሪካኖች እርዳታ ሲመጣ ወጣት ተማሪዎችና እነ ኢህአፓ ሲቃወሙ ጊዜ እንስጣቸው ብለው መደገፍ ብቻ ሳይሆን ተሿሚና አጫፋሪ ሆነው የተገኙት እስከ ዛሬ አጠፋን አላሉ፣ ህዝብንም ይቅርታ አልጠየቁ። ወያኔ በተቃወሙትና በአማራው ህዝብ ላይ ሲዘምት ተባባሪ የሆኑትና ፍጅትም የፈጸሙት እስከ ዛሬ አጠፋን ሲሉ አለመደመጣቸው ብቻ ሳይሆን ታጋይ ተብለው ተሞካሽተው ተቀበሏቸው ስንባልም ተቆይተናል። ከመለስና ታምራት ጋር ሲጨባበጡ ሲደጋገፉና ሲሳሳቁ ሲሳለቁብን የነበሩትን አጥፍተን ነበር ሲሉ የሰማታለ ይንገረን እንጂ ዛሬ ዋና ተቃዋሚ ነው ሲሉ አድምጡ እየተባለ ነው። በቀይ ሽብር ወንጀል ስንቱን የቀጠፉትም ጸረ ወያኔን ማለታቸው ላይ በቃ ተመልሰው ከሽብራቸው የተረፈውን ሊያጠቁ ሲቧርቁ አገር ወዳድ ብለው የሚያፏቸውንም ታዝበናል። ያን አገራችን ትውልድ ጨፍጫፊ ኮሎኔልንና ማፈሪያ ምክትሉንም ለቃለ መጠይቅና ለህትመት ያደረሱትንም አጠፋን ሲሉ አሰማን። ስህተትን ታቅፎ እሽሩሩ እየተባለ ነው። የህብረትን ምስረታ ያደናቀፉትና ኋላም የጎዱት አጠፋን ብለው ከስህተታቸው አልተማሩ። የ1997ቱን ምርጫ መደናቀፍን በተመለከተ ከአሜሪካና እንግሊዝ ጋር ሆነው ትግሉን ያፈኑት ተሳሳተን ነበር ሲሉ ለመስማትም አልታደለም። ወያኔ ለምን የህዝብን ድል ሊነጥቅ ቻለ? የት ላይ ተሳሳትን የሚል ግምገማ አልተደረገም። የዛሬው ወያኔ ነገ ሸሚዙን ሳይቀይር የህዝብ ጎራ ዋና ታጋይ ይባላል። ወንጀለኛ ንስሐ ሳይገባ ይታቀፋል። ታጋይ ተብሎ የታቀፈው ደርጉ መሐሙድ አጋር የት ደረሰ? ልደቱ ክህደቱስ? ከመለስ ተጣላን ያሉት ወያኔዎች መቼ ህዝብን ይቅርታ ጠየቁ? መቼ ወያኔ ጋር ተጋጩ? ተቆራረጡ? እነ ጻድቃንና እትዬ ዛሬ የት ናቸው? ትናንት ራሳቸውን አዋቂ ምሁር፣ ዶክተር አምባሳደር ብለው ህዝብንና ክልልን የጎዱትን ዛሬም አዋቂ ብለን ለዲስኩርና ስብሰባ እየጠራላቸው አይደለም? የሻቢያ ቅጥፈኞችን ፓላይተ ብለው ለመድረክ እየበቁ አይደለም? በህዝባችንና በአንጎላችን ላይ የተኛን ብንመስል መቃወም የለብን። ከስህተታችን መማር አልቻልን። ስንቴ አዋስ አንጡ ተብለንስ ታልበናል? በቃ ማለቱስ ምን ነው ከበደን? $500 አርበኛ በግድብ ግንባታ አዋጭነት አገር ወደብ ትባላላችሁ ስንባል አልተሞኘንም? ይህባ ህልውናውንና መርሁን ጠብቆ ሊቆይ ቻለው ራሱን በየጊዜው እየገመገመ ከስህተቱ ሊማርና ሊነጻ በመጣሩ ነው። ማንም ድርጅት ስህተትን ቢፈጽም የሚጠበቅ ከተግባር ራቁ ብቻ ናቸው ተጨባጭ ስህተትን የማይፈጽመው፣ ምንም እንኳን ከተግባር መራቃቸው ከባድ ስህተት ቢሆንም። ቀዣት ተፈርቶ ሳይተኙ አያድሩም የተባለውን ያስታውሷል። ስህተት ፈጽም ይሆናል በሚል ፍርሃት ከትግል መራቅ አይገባም። ስህተትን ግን ለማረም ቁርጦ መነሳት ይገባል። የህዝብ ትግል ተሞክሮ ትልቅና ሰፊ ትምህርት ይሰጣል። ግን በጥሞና መመርመሩ ተገቢና ግዴታም ነው። ለምን የህብረት ጥረቶቻችን የጠበቅነውን ውጤት አላስገኙም? ወርቅ አጋጣሚዎችን መጠቀም ለምን አቃተን? ለምንስ ዛሬም ቢሆን መተባበር አቃተን? ለዚህ ሁሉ መልሱ ተሞክሮና ግምገማ ስህተትን አምኖ መቀበልን ይጠይቃል። ሂስ ሲቀር ተደፈን ተጠቃን ብሎ መቆጣትና መቀየሙ ከቀደመ ስህተትን እየፈጸሙ አይኔን ግንባር ያድርገው ያጠፋሁት የለም ብሎ መድረቁ አቋም ከሆነ ከስህተት መማሩ ከከበደና ይባስ ብሎም ስህተትን መድገሙ ፈሊጥና ፍልጹም ፖለቲካ ከተባለ ባለበት እርገት ሳይሆን ከድጡ ወደ ማጡ መስመጡ የግድ ይሆናል። አላውቅም አስገድሎ አያውቅም ይላልና ያገራችን ሰው አላውቅም ማለት ሰያፍ አይደለም። በተለይም ራሳቸውን የህዝብ መሪ አይንና ጆሮ ወዘተ የሚሉ በተቻለ ትሁት ሁነው ያጠፉትን አምነውና አርመው ወደፊት ለመጓዝ ዝግጁ መሆን ይጠበቅባቸዋል። ትግሉ ለትኬቱ ይሄን ይጠይቃቸዋልና። የእንዶድ ሙቀጫ የለምና ራሳችንን በሂስና እርምት ማጠራከር ይገባናል። ወያኔ ስልጣን ከያዘ ጀምሮ የተቃዋሚው ጎራ አያሌ ስህተቶችን በመፈጸም በራሱ ላይ ቀንበርን ጭኗል። ይህን መታድ አይቻልም። ጊዜውን ስንቃኝ የፈጸምነውን ስህተት መረዳት እንችላለን። ባዕዳንና ወያኔ ከፈጸሙብን ጥቃት ባልተናነሰ የራሳችን መሪ ተብዬዎች ዶክተር አዋቂ ኢንጂነር ባዮች የፈጸሙት ስህተትና በደል ልክ የለውም። ዋናው ጥፋት ግን ስህተትን ለማረም ድፍረት ማጣቱ ነው። አገርና ትውልድን ያጠፋውን ፈርጣሽ ግለሰብ መድረክ ሰጥተው የሚያዳንቁ አጠፋችሁ ሲባሉ አዎ ተሳስተን ነበር ማለቱ አቅቷቸዋል። አገርን እያጠፋ ካለው መንግስት ስር የወደቁ ከትቢያው አንነሳ ብለው እስካሁን አሉ። ህዝብን እንደ ዕቃ የየሸጡ አገር ወዳድ ተብለው መድረክ እየተሰጣቸው ነው። ታዲያ የራሳችን ጥረት ራሳችንን ቢባል ምን ስህተት አለው? ስህተታችንን አውቀን እና አምነን እንታረም። አንታረም ትሁትና የህዝብ አገልጋይ እንሆን። አሁንም ቢሆን ለመታረም ለማበርና ለመጠናከር ጊዜው አለን።
ለወያኔ ቀዳዳ መስጠት ሀገር ጎጂ ስህተት ነው። ወያኔ እየተፈረጋገጠ ነው። በዚህም በዚያም ቀውሱ ከሯል። የወያኔ ድንፋታ የዚሁ ምልክት ነው። አደም መግዛት ያቃተው ቸግሮት እንጂ እንዲሁ በባዶ አይደለም። ለምርጫ ወያኔ ወቂ ተዘጋጅቷል። ባፈናውም ደረጃ ሆነ የምርጫ ሳጥኖችን በማዘጋጀቱ ወያኔ እንደ 1997ቱ ሱሪ ወልቆ የሚገኝ አይደለም። ፖሊሶችና ነፍሰ ገዳዮችን አሰልጥኖና አዘጋጅቶ ይገኛል። የምርጫ ታዛቢዎቹ በአብዛኛው የራሱ ካድሬዎች ናቸው። ዜጎች ያላቸው ምርጫ ወይ በቦታው አለመገኘት ወይም ከተገኙ ባዶ ያልተሞላ ወረቀትን በሳጥኑ መክተት ነው። ከወያኔ ምርጫ ባልት ፍሬ የሚጠብቁ ተላሎች ቢኖሩም ሞኞችን ማጀብ አንገደድም። ለዚህም ነው የወያኔ ምርጫ የሚለው ላይ በተቻለ መንገድ ማዕቀብ ማድረግ አስፈላጊና ትክክለኛ የሚሆነው። እየተረገጡ መታገል የተመተሩ መታገል የሚሉን የባርነት ፈልስፋዎች ዛሬም አሉ። ተጃጅለው የሚያጃጅሉ ተሸንፈናል እጅ ሰጥተናል በማለት ፈንታ ሌላ ምክንያት ይደረድራሉ። ከሌሎች ሀገሮች ተመክሮ ስናይ ግን ወያኔ ራሱ በራሱ ሮጦ ቢገኝ ይበልጥ ይጋለጣል። ማሸነፉ ላይቀር መታገቡ ይበጃዋል እንጂ አያሳጣውም። ምርጫው ፍታዊ ሊሆን አይችልም ብሎ ኮዱ ማጋለጥና አንካፈልም ማለቱ የሚበጅና ትክክለኛ የትግል አማራጭ ነበር። የሱዳን ድርጅቶች እንዳደረጉት አሊያም በታይላንድ በሌሎች ቦታዎች በታይ መሰረት ህዝባዊ ተቃውሞንም ባመቹ መንገድ ማደራጀት በተገባ ነበር። ከ1997 የተማረው መለስ ብቻ ሳይሆን ተቃዋሚውም መሆኑ ቢታይ ጥሩ ነበር። ይግን አልሆነም። ተቃዋሚ የተባሉት መቀናጀት ያቃታቸው ከመሆኑ ሌላ ለወያኔ ከፋፋይ ሴራ አመቺ ሴራ ሰለባ ሆነው ቀጥለዋል። በወያኔ ላይ መረባረቡን ትተው እርስ በርስ መናከሱ ላይ አተኩረዋል። ይህም የህዝብን ትግል ጎጂ ለመሆኑ ጠረጥር የለውም። በወያኔ ምርጫ መንገድ ዛሬ ሆነ ተነገ ወዲያ ስርየት ይገኛል ብለው የሚሰብኩ ተቃዋሚዎች ተቃዋሚ ለመሆናቸው ብንጠራጠር ሊፈረድብን አይገባም። ተሞክሮን ረግጠው ስህተትን ዳግም ሊፈጽሙ ተነስተዋልናም ነው። ወያኔ የሚገባኝ ቋንቋ ይህ ነው ብሎ ከነገረን አመታት አልፈዋል። ምለላና ማጉንበስ የሚገባው አለመሆኑን በብሬት ነግሮናል። ከደፈራችሁ ሁዱር ግቡና ፋኖው ሁኑና ሞክሩኝ ካለ ጊዜ አለፈ። መንገዱን ጨርቅ ያርግላችሁ ብሎ ቆስቁሶናል። በወዳችሁ የምገዛችሁ ነኝም ብሎናል በንቀት። ታዲያ ነጋ ጠባ ለወያኔ ሰለባ መሆናችን ምን ይባላል? ተራሞኝነት እንዳንለው ሀገራችንን ሊያጠፋ የሚችል ጉዳይ ነው። በመሆኑም ሁሉም ባሰኘው ይንጎድ ማለቱ በቀላሉ የሚገባ ሊሆን አይችልም። በጋራ ሀገርን ለማዳን መታገል አለብንና ሁሉም በየፊናው ግማሹም ወያኔ በሚፈልገው ጎዳና እየነጎደ የጋራ ትግሉ ሲያደፈርስ ማየት አንፈልግም። ይህ አረመኔ ቡድን ለ19 ዓመታት ህዝብን ሲያስወቅስ ከመቆየቱ ሌላ ሀገርንም ለአደጋ አጋልጦ ያለ ነው። ኢትዮጵያን ለማዳን ከፈለግን የሀገርን ጠላት ወያኔን ማስወገድ መቻል አለብን ማለት ነው። ለዘመናት ሰላምን አጥቶ የተሰቃየ ህዝብ ለቀቅተኛ ሆኖ በጦርነት ጎዳና የሚጓዝ አይደለም። ወደዚህ አማራጭ የሚወስደው ወይም የሚያስገድደው ካለ አማራጭ መጥፋቱና ለስብናው ሲል ጦርነትን መምረጡ ነው። ወያኔ በሁለገብ ትግል ተወጥሮ ወደ ሽንፈት ካልተገፋ ሀገርን ማዳን የሚቻል አይሆንም። ምለላ አይገባውም። መለማመጥ ሽንፈት ይመስለዋል። ንቀቱ ይጨምራል። ያለፈው አለፈ ብንል እንኳን ዛሬ መወያኔ ንጹህ ዜጎችን እየገደለ ነው። ግፉ አላበቃም ጨመረ እንጂ ከጊዜ ወደ ጊዜ ወያኔ እየጎመዘዘ መምጣቱ ለህዝብ ሁሉ ግልጽ የሆነ ጉዳይ ነው። ለዚህም ነው ያለው ብቸኛ አማራጭ የወያኔን ጸረ ህዝብ አገዛዝ በጋራ ትግል ጥሎ ሀገርን ማዳን የሚሆነው። የዚህ አገዛዝ ቁንጮች የሚሻሻሉ ሳይሆኑ እያደር የሚበላሹ ናቸውና ከባብ እንቁላል እርግም መጠበቁ የሚጠቅም ሊሆን የሚችል አይደለም። የወያኔን ጸረ ህዝብነት በሚገባ ተረድቶ ይህንን ሙጃ ነቅሎ መታገሉ ነው ዋናው ተልእኮ። የሀገር ወዳድ ድርጅቶችም ዋና ስምሪት መሆን ያለበት በጉንጭ አልፋ ውይይቶች መዳረቅ ሳይሆን በወያኔ የምርጫ ጨዋታ ገብቶ መጫወቻ መሆን ሳይሆን ያመራራ ግን አይቀሬ በሆነውና መስዋዕትነትን በሚጠይቀው ትግል ተሰማርቶ ለአንድም ለሁሉም ወያኔን ከነግስ አንግሱ ማስወገድ አለብን። ሌላ አማራጭ የለም አለ የሚሉ የተደናገሩ ወይንም ይሆነኝ ብለው የሚያደናግሩ ናቸው። የወያኔ መሪዎች ኢትዮጵያን አመረው ይጠላሉ። የሚጠሏትን ሀገር ሳያጠፋ ያፍም ይህን ርኩስ ግባቸውን ያሟሉ ዘንድ ሊተው ወይም እድል ሊሰጡ ከቶም አይገባም። መደናቀፍ አለባቸው። ኢትዮጵያን ከማጥፋታቸው በፊት ራሳቸው መጥፋት አለባቸው። አለያም አደባባይ ኢየሱስ፣ ቴፒ፣ አንዋር መስጊድ፣ አረካ፣ ወተር ገምብላ፣ ኦጋዴን፣ አዲስ አበባ 1997 ወዘተ ፍጆቶች ሁሌም ህይወት ያልነውን አጃቢ ይሆናሉ። ወሳኝ ትግል የምናካሄደው ለየራሳችንም ስሬት መሆኑን መዘንጋት የለበትም። ለወያኔ አገዛዝ መፈናፈኛ አንስጠው፣ ቀዳዳ አንስጠው፣ መውጫ በር አንጠቁመው፣ መውጫ መግቢያ ሳጥተን እንጣለው። ከቅርብና ከሩቅ በአገራችን ላይ ያደቡትን ጠላቶች እናርቃቸው። በቅጥረኞች አንደናገር። የሀገራችንን መሬት በያዙት ላይ እንነሳ። ሀገራችንን በትግላችን እናስከብር።
የኢትዮጵያ ህዝብ ድል ዋዜማና የጥቁር ህዝብ ትንሳኤ ከአምስት አመት በፊት ሆይ ብሎ የተነሳው ህዝባዊ አመጽ ትዝ ይለኛል። ለነጻነት፣ ለፍትህ፣ ለዲሞክራሲ፣ ለለውጥ የተነሳ እንቅስቃሴ። ዜናው በመገናኛ ብዙሃን ዘንድ የሰርግና ምላሽ ፍንድቂያ ፈጥሮ ነበር። በድህረ ገጾች አጠቃቀም የላቁ የትግል ቀስቃሾችና እንዲሁም የተቃዋሚ ኃይል መሪዎች የሆኑ ሁሉ በኩራት ወጥተው ስለ ድል መቃረብ የሚናገሩበት መቅጽበት ነበር። ብሎም በዓለም ዙሪያ በጨቋኝ ስራ ስር የሚማቀቁ ሁሉ ህዝቦችን የሚቀሰቅስ ስሜት ነበር ያወቅት የፈጠረው። ታዲያ ዛሬ ከአምስት አመት በኋላ ያ ሁሉ የት ገባ? የት ደረሰ? ሶሪያ እንዴት እዚህ አስከፊ ጥፋት ውስጥ ልትወድቅ ቻለች? እንዴት ከድጡ ወደ ማጡ ልትገባ ቻለች? የማዕከላዊ መንግስቱን የጭቆና ስርዓት ሊታገልና ሊለውጥ የተነሳ ህዝብ እንዴት በአክራሪዎች ሊጠለፍና ወደ እርስ በርስ እልቂት ሊሸጋገር ቻለ? ለዲሞክራሲና ለፍትህ የተነሳ ንቅናቄ እንዴት ከታሪክ በወረሳቸው ቅራኔዎች ላይ በመመስረት አንደኛው ሌላውን የመበቀልና የማጥፋት ዘመቻ ውስጥ ሊሰማራ ቻለ? የሶሪያ ህዝብ ለምን ከአፍጋኒስታን፣ ከሶማሊያ፣ ከኢራቅ ህዝቦች ላይ ማርቻለ? የሶሪያ ጠላቶች እነማን ናቸው? ጠላቶች ካሏትስ በመውደሟ የሚያገኙት ጥቅም ምንድነው? ከታሪክ ተምሮ ራሱን ህዝቡንና ሀገሩን ከጥፋት ለማዳንና ብሎም አዲስ ታሪክ ለመስራት የሚፈልግ ሁሉ ሊመለከታቸው የሚገባ ሌሎችም ተጨማሪ ተመክሮች አሉ። የአፍሪካውያን ለዘነጋው የማይገባን ታሪክ አለ። የጥቁር ህዝብ ልጆች፣ እናቶች፣ አባቶች፣ ቤቶችና ወንድሞች ከጉራችን ከአፍሪካ የታደሉና የታፈኑ በግርግረትና በሰንሰለት ታስረው እየተጫኑ ውቅያኖስ ተሻግረው በባርነት እንዲሸጡ ዋና እገዛ ያደረገው በመካከላቸው የነበረው በጎሳ ልዩነት ላይ ተመሰረተ ግጭት እንደነበረ የታሪክ መዝገቦች የሚያሳዩን ነው። በዚያ ክፍለ ዘመን 14ኛው መቶ አካባቢ በአፍሪካ ውስጥ ተንሰራፍቶ የነበረው በጎሰኛ መሪዎች ይካሄድ የነበረው ፖለቲካ የጥሬ ሀብትና የሰው ጉልበት ፍለጋ ዓለምን ያስሱ ለነበሩ የነጭ ተስፋፊዎች አመቺ ሁኔታ ፈጥሮላቸው ነበር። አንደኛውን የጎሳ ንጉስ በወዳጅነትና በአማካሪነት በመቅረብ ጠመንጃና ጥይት በመለገስም ሆነ በመሸጥና እንዲሁም በቶክስ በማሰልጠን በሌላው ጎሳ ላይ ጊዜያዊ ድል እንዲጎናጸፍ ያደርጉት ነበር። ከዚያ ሴራቸው በስተጀርባ ደግሞ የተሸናፊውን ጎሳ ልጆች እያፈኑ ሲወስዱ የተወዳጁት ንጉስ እንዳላየ ይሆን ነበር። አንዳንዴም ያገዛቸው ነበር። የወዳጅ ተብየው አይቀሬ ተራ ሲደርስና የራሱ ጎሳ ልጆች እየተጠለፉ ለሽያጭ ሲላኩ ደግሞ በድል በምድር በማለት መጀመሪያ የተጠቃው ጎሳ በተራው ተመልካችነቱን ቦታ ይወስድ ነበር። በዚህ መልክ የተከሰተው ሁኔታ ነበር ቅራኔዎችን በማካረርና ግጭቶችን በማባባስ ህዝብን በሁሉም አቅጣጫ በማዳከም ለሽያጭና ለልዋጭ እንዲቀርብ ያደረገው። ከዚያ ቀጥሎ ለተስፋፋው የአውሮፓውያን ወረራና የቅኝ አገዛዝ መንሰራራትም መሰረት ሊሆን ችሏል። ዋናው ተጠያቂ መንግስት ወይም ገዢ ቡድን ነው። ሲጠቃለል በጎሳ ላይ የተመሰረቱና የተካረሩ ውስጣዊ የህዝብ ቅራኔዎች እንደ ምሳሌ ላነሳሁት የዛሬው የሶሪያ ውድቀትም ሆነ ለአፍሪካ የአራት መቶ ዓመት የባርነት የቅኝ አገዛዝ ስርዓት በግብር ላይ መዋል ወሳኝ ሚና ተጫውተዋል። ነገር ግን ለቅራኔዎች ባስከፊ መልክ መካረርና ህዝብንና አገርን بلوم كفلا أهجورن لتكات نالت أفاس يمدارك واناس تأياج أوج يبولتيكا عقلازون ويم يغوصا عمارون يتعبتوت برنوت مونا تشو أهتراترم تهت أياج إنسا تشون بولت كفلو مايش جلال آند با هزب مكاكل مكفافلن يميفترو راسو يغجوج أقوان عقلاز أسترادرنو ይህም ደግሞ ሊወገድ የማይችል ከራሱ ከስልጣን አመጣጡ ጋር የተዋሃደ ባህሪ ነው። ዴሞክራሲያዊ የመንግስት ፍራትና የህግ የበላይነት ያልተረጋገጠባቸው ህብረተሰቦች ሁሉ ውስጥ ገዢዎች ስልጣን የሚጨብጡት አንድ በጥቅም አጋሮች እየታገዙ በጉልበት ራሳቸውን በመሾም ሁለት ከዘር በመወረስ ሶስት እግዚአብሔር የመረጠነን በማለት እንደሆነ የታወቀ ነው። በሶስቱ ማነት መንገድ የሚመጡ ገዢዎች ሰፊውን ህዝብ የሚፈልጉት ለአገልጋይነት እንጂ ሊያገለግሉት ሊጠቀሙበት እንጂ ሊጠቅሙት አይደለም። በእርግጥ አንዱ አምባገነን መሪ ከሌላው ባህሪው ሊለይ ይችላል። በአስተዳደር ስልቱና በመዋቅሩ እንደዚሁ። የአስተዳደር ፍልስፍና ወይም ርዕዮተ ዓለሙ ግን ሰብአዊ ክብርንና ነጻነትን ማዕከላዊ እስካላደረገ ድረስ ከጭቆና ሊቆጠብ አይችልም። አምባገነን ስርዓቶች አላማቸውን ከግብ ለማድረስ በማስፈራራት በማስገደድ አወናባጭ ፕሮፓጋንዳን በመጠቀም ህዝብን ከህዝብ ጋር ከማጋጨት ወደ ኋላ አይሉም። ለአጥፊ ክፍፍል ሊደረጉት እንደሚችሉ ቢያውቁም ኃላፊነት ግን አይወስዱም። አመራራቸው በግልና በቡድን ጥቅም ላይ የተመሰረተ ብልህነትና አርቆ አሳቢነት የሌለው ጦረኛና ትምክተኛ ነው። እንደዚህ አይነቶቹ ገዢዎች ስልጣናቸው ጊዜያዊ እንደሆነ የብዙ መንግስታት ታሪክ ባለም ዙሪያ ይመሰክራል። ጊዜያዊነቱ ግን በርግጥ አንጻራዊ ነው። ብዙዎቹ ህዝብንና ሀገርን ለዘመናት ለማዳከም የሚበቃ ረጅም የስልጣን እድሜ ነው የሚኖሩት የመላው አፍሪካ ታሪክ ይመሰክራል። ሁለት ጨቋኞች ሲወድቁም በስርዓታቸው ህዝብን ከአዲስ ጭቆና ራሱን መከላከል እንዳይችል አቆላሽተው ነው የሚወድቁት። ለብዙ ዘመናት በአምባገነናዊ ስርዓቶች ጭቆና ታፍኖ የኖረ ህዝብ በቃኝ ብሎ ለማመጽ ሲነሳ አባርነት ከመያዝ ጋር ሆኖ ጨቋኞችን መፈንቀል እንጂ ትኩረቱ የተተኪዎችን ማንነት የመመዘኛ አቀምና ፋታ የለው። በዚህ የተነሳ ትግሉ ተላልፎ ወደ አዲስ ጭቆና ሊሸጋገር እንደሚችል ብዙ ተወክሮች ያሳያሉ። የሐሳብ ንጻነት የሌለበት ፍራት ውስጥ ታስሮ የሚኖር ህዝብ የተለያዩ ፖለቲካ ሐሳቦችን በግልጽ ሰምቶ የመተቸት፣ የማወዳደር፣ የመወከር ወይም የመፈተን ልምድን የሚያገኝበት ሁኔታ አይኖርምና ለድጋሚ አምባገነናዊ ፍራት የተጋለጠ ይሆናል። ሀብቱን ንብረቱን ጉልበቱን ለሚፈልጉ የውጭ ኃይሎችም ቀላል መስዋዕት ይሆናል። የተቋሚ ድርጅቶች ኃላፊነት ሁልጊዜ ዋና ጥያቄ ማከለኛ ስልጣን የጨበጠው ኃይል ይሁን እንጂ የህዝብ ለውጥ እንቅስቃሴ እንመራለን ብለው የሚነሱ ድርጅቶችም ከኃላፊነት ነጻ አይሆኑም። የህዝብ እንቅስቃሴ ወደ ፍሬያማ ግብ ለመምራት ጨቋኝ ስርዓትን በመለወጥና መሪዎችን በማስወገድ መካከል ያለውን መሰረታዊ ልዩነት ጠንቅቆ መገንዘብ ይጠይቃል። የደግሞ መሪ ድርጅቶች ፍልስፍናቸውን ራያቸውን መዋቅራቸውን እንዲመረምሩ ግዴታ ይጥልባቸዋል። ለውጥ ማምጣት ማለት መጪውን ጊዜ መቅረጽ ለልጆችና ለትውልዳቸው ካለፈው ሆነ ከዛሬው የተሻለ መሰረት መጣል ማለት ነው። ይደግሞ ያለፈውን ከመተቸትም ሆነ ያለውን ከመዋጋት የከበደ ኃላፊነት ነውና ከትንክተኝነትና ከደብጀኝነት ስሜት ነፃ የሆነ ብልህ ትሁትና አርቆ አሳቢ አመራርን ይጠይቃል። ድርጅቶች ውስጣቸውን ለመመርመርና ታሪካዊ ኃላፊነታቸውን በትክክል ለመወጣት ብቁ መሆን አለመሆናቸውን ለመገመት እንዲችሉ መመለስ ከሚገባቸው ጥያቄዎች ማል ጥቂቶቹን እንደምሳሌነት ከታች እሰነዝራለሁ። درجتو يا قلة سبن سباوي كبرن لما رقاقت لنا لما سكبر من يهل يتأنا أمنتنا زبجت هلو لهج جبل عينات درجتو النامريو تجو تجج انديوني من رقاقت وين تكباروي المدر قرات زبجت هلووي ማንም ነው ግለሰብ በጎሳ በዘር በሚከተለው ሃይማኖት ወይም እምነት በቆዳው ቀለምና በመሳሰሉት ባህሪያት እንዲሁም ሰባዊ ነጻነቱን በመመርኮስ ባደረጋቸው የግል የአኗኗር ምርጫዎች የተነሳ እንዳይጨቁን ድርጅቱ ምን አይነት የጠና እምነትና ዝግጅት አለው? ድርጅቱ የራሱን ራይ ከሌሎች ድርጅቶች ራይ ምን ያህል አስበልጦ ያያል? ድርጅቱ የአባሎችንም ሆነ የሌሎች ድርጅቶችን ትችት ሂስና ሐሳብ በነጻና በዲሞክራሲያዊ መንገድ ለመስማትና ራሱን ለመለወጥ ወይም አጣጣውን ለማስተካከል ምን ያህል ቆራጥና ዝግጁ ነው? ድርጅቱ የሚያዘጋጀው ራሱን ከሌሎች ድርጅቶች ማህል ለህዝብ ምርጫ ለማቅረብ ነው ወይስ ጨቋኞች ሲወገዱ የመሪነት ቦታውን በቀጥታ ለመውሰድ ነው? የኢትዮጵያ ህዝብ ድል ዋዜማና የተቆረ ህዝብ ትንሳኤ ዴሞክራሲ ፍትህ እኩልነት ሰባዊ ክብርና ነጻነት የህግ የበላይነት በሚሉ ፍክሮች ስር በኢትዮጵያ የተካሄደው የፖለቲካ ትግልና እንቅስቃሴ 40 አመታት አልፈውታል። ይህን በተመለከተ በአውሮፓውያን የዘመን አቆጣጠር 1974 የፈነደው የካቲት አብዮት በይዘቱም ሆነ በቅንብሩ እንዲሁም በተከፈለበት ዋጋ ይዘነጋ የማይችል ታሪካዊ ቦታ አለው። በህብረ ብሔራዊ ድርጅቶችም ሆነ በብሔር ድርጅቶች ስር ተሰልፈው በብዙ ሺህ የሚቆጠሩ ወገኖቻችን ህይወታቸውን ለህዝባቸው፣ ለወገኖቻቸውና ለሀገራቸው ፍቅር ሲሉ ሰውተዋል። በዚህ ብርቅ ታሪካችን ላይ ብዙ የተለያዩ ስሜቶች እንዳሉ አውቃለሁ። ቢኖርም ማስገረም የለበትም። ታሪክ የቅርብም የሩቅም ሁልጊዜ አወዛጋቢ ስለሆነ ብቻ ሳይሆን አካላቸው ላይ ጠባሳ መንፈሳቸው ውስጥ የማይደርቅ ቁስል ይዘው የሚጓዙ በህይወት የሚኖሩ ብዙ ወገኖች ስላሉ ነው። ንሱንና ትናንትናም ዛሬም በአዲስ ጥይት የሚወድቁትን ወገኖቻችንን የሚያስተሳስራቸው አንድ ነገር ነው፣ ለውጥ ማምጣት። ህዝብ ከትውልድ ትውልድ እየደማ ለድል ቀን ሳይደርስ በድል ዋዜማ ይወደቀ እንዳይቀር የዛሬው ዋዜማ የመጨረሻው እንዲሆን ማድረግ አደራ አለብን። ችሎታውም በእጃችን ነው። አደራችን የጠቅላላው የጥቁር ህዝብ አደራ ነው። የጥቁር ህዝብ አደራ ነው ስል ምን ማለቴ እንደሆነ እንድትረዱ ሐሳቤን ባጭሩ ከታች ገልጻለሁ። ኢኮኖሚን በተመለከተ ምዕራባውያንም ሆኑ ቻይናና መሰሎቻ የምግብ ማብረቻ መሬት የጥሬ ሀብትም ሆነ የገበያ ቦታ በሰፊውና በግልጽ በመሻማት ላይ ከተሰማሩ ቆይቷል። ለዚህ ሽሚያ ዋና ትኩረት የሚደረገው በመላው አፍሪካ ላይ ነው። ይህም የሚካሄደው አንደኛውን ወገን ብቻ በሚጠቅሙና ፈጽሞ እኩልነትን ባልተመረኮዙ ስምምነቶች ላይ በተመሰረቱ ውሎች አማካኝነት ነው። ለምሳሌ ያህል ይሄ ሂደት በአገራችን በሰፊው ተከሰተና መፈናቀልንና የእርስ በርስ ግጭቶችን እያስከተለ ያለ ነው። በሌላ በኩል ደግሞ ከኛ ሀገር አንስቶ በመላው አፍሪካ ውስጥ ያንሰራሩት የገዢ ስርዓቶች የሚካሄደው ቅርምጫ በአገሮችና በህዝቦችም ላይ ሆነ በመላው አህጉር ላይ የሚያስከትሉትን ጉዳት የሚገነዘቡ አይደሉም። የብዝበዛ እንጂ የንግድ ተቋሚ አለመሆኔን አሳስባለሁ። በዓለም ውስጥ የህዝብ ብዛት እየጨመረ በሄደበት የተዛባ የሀብትና የውቀት ስርጭት ጎልቶ በሚታይበት የወታደራዊ ኃይል በጥቂት አገሮች እጅ በገነነበትና አዳዲስ አክራሪና የነጭ በላይነትን የሚያንጸባርቁ መሪዎች ብቅ ብቅ በሚሉበት ወቅት በአፍሪካና በጥቁር ህዝብ ላይ ከምንጊዜውም የበለጠ አደጋ እያንዣበበ መሆኑን ያመለክታል። منم منقام عدقاو يألم بمولو بيهونم سباوي كبرنا نادن النتن بمين ملكت تقور سو زارين بيان لبت متشاقونو عقرم بيزتو بصفاتنا بسلكتو تنش يلاي انجي زارين بقوداو كلم لاي بتمسرطة تقونا يتكال دا سدت نيامونا اندازيقا بكل نت يماي تايبت جيزي بزونو بهج فيت خل جيزي اكل ايهونم بفردا جمدلوك يمتاقات عدقاو يبزانو بزيم يتنسا خل جيزي فتنالا يوركال خونوم يتقور نجوج بملاو عالم بيال ربت خبرتسب يمياس كبرات جون سرا يسرونا اكولي تقبار ايفز امون دمينورو عبرو من نجر عالبت ከሌሎች ህዝቦችም ጋር ተደባልቀውና ተዋልደው ይኖራሉ። ጥቁሩ እንደ ግለሰብነቱ እጣ ፈንታው የተለያየ መሆኑን ሊዘነጋ አይገባም። ሆኖም ግን እንደ ጥቁር ህዝብ አዲስ ታሪክ መጻፍ ይገባናል። ከቀሩትም ያለም ህዝቦች ጋር በመተባበር እኩልነት፣ ሰብአዊነት፣ ፍትህና ዲሞክራሲ ለሁሉም የተረጋገጠበትና ሰላም የሰፈነበት ዓለም ለመፍጠር አስተዋጽኦ ለማድረግ መብቃት አለብን። ለዚህ የምንበቃው መጀመሪያ ራሳችን ስናውቅና ስናከብር ነው። መጀመሪያ ከጨቋኝ ስራቶች ስንላቀቅና ተመለሰንም መንግስም በጨቋኞች እጅ የማንወድቅበትን መሰረት ስንከተል ነው። በኢትዮጵያ ውስጥ ዛሬ የተነቃነቀው ትግል አጣጫውን ወደዚህ ቢያደርግ ግብ ሊመታ ይችላል የሚል እምነት አለኝ። ትግሉ የጋራ ጥቃቶችን መገንዘብ አለበት። ያጭርና የረጅም ጊዜ ጥቅሞችን ለይቶ ማየት አለበት። ለአያት ለቅድመ አያቶቹ ታሪክ ትውልዱን መስዋዕት ማድረግ አያስፈልገውም። ለወርሱ ተገቢውን ቦታ ሰጥቶ ለአዲሱ የራሱ ታሪክ ለመጻፍ መድፈር አለበት። ሰፊ ሀገርና ድንበርም ሆነ በርካታ ህዝብ ኃይል ነው። ህብራዊነትና ብዙሃንነት የውቀትና የሀብት ምንጭ ነው። ከተለያየ እይታ በመነሳት ማንንም ይጻፈው ማንንም ሳይበላለጥና ሳይተናነስ በኢትዮጵያ ታሪክ በሙሉ ለኩልነት ለነጻነት ለሰባዊ መብት የታገሉ ወገኖቻችንን አደራ የመወጣት እድሉ ገና ጨርሶ አላመለጠንም። ተከራክረንና ተደራድረን ግን ተባብረን ነጻነቱ የተከበረለት ኩልነቱና ሰባዊ መብቱ የተረጋገጠለት ተደጋግፎና ተረዳድቶ ጭቆና ደነትና ረሃብ የጣሉበትን ውርደት የሚላቀቅ በብረትና በታደሰ አንድነት የሰላምና የጸጥታ ዋስትና ፈጥሮ መኖር የሚችል ህዝብ እንዲኖረን ካሰብን ከራሳችን በቀር የሚያግደን ማንም የለም። ወገኖቻችን ከድል ዋዜማ ወደ ድል ተሻግረው ለመላው የጥቁር ህዝብ ትንሳኤ ምሳሌነት ሊበቁ እንዲችሉ ለማድረግ የሚያበቃ ፍላጎትም ሆነ ችሎታ አለን ብዬ አምናለሁ።
I'm gonna make you mine.